ஆசிரியை அம்மவழி திடீர்மூர்த்தி நடாத்தியுள்ளார்.
ይህ የአሜሪካ ድምፅ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓ.ም ዝግጅታችን ጀመረ። የአዲስ አበባ ቤቶች ፈረሳና የነዋሪዎች ጦሮ
ፈረሶች በቃ በሶስት ፈረስ መኪና ነው የሚመጡት። ታጅበው ነው መግቢያ ሞጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀል ይሞክራል፣ ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በፈረስ ግብረ ኃይሎች።
በአዲሱ ሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነቱ እንዲገለጽ ያልፈለገ የጣፎ አካባቢ ነዋሪ የሰጠው አስተያየት ነው። የቤቶች ፈረሳው መኖሪያ አልባ ዜጎችን እንዳያበራክት ማሳሰቢያ የሰጠው የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል የሚሉት አላቸው።
ከወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ጥቅ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት።
የማሆይ ጽጌ ማርያም ገብሩ ስንብት
ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው።
ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የሚያዝ ጉዳይ አብዛኛው ያላቸው ናቸው።
ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንዱ ቦል ይጫወተው ቢደረግ እሱ ጥሩ ነው።
የሙዚቃ ባለሙያ ለራዲዮና ለቴሌቪዥን የሙዚቃ ትርኢት አስተናጋጇ ብለን ዮሴፍ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ እንዲሁም የሙዚቃ ባለሙያዋ በህይወት ውድነህ ነው ተከታትለው የሰማችኋቸው። የማሆይ ጽጌና አስተዋጽኦ ለመዘከር በተሰናዳ ዝግጅት ሐሳባቸውን ሊያካፍሉን ይመለሳሉ። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁ ነን፣ አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩናይትድ ስቴትስ መንግስት የሶማሊላንድ ወታደሮች ሶማሊያ ውስጥ ከሚገኘው ላሳኖድ ከተማ ለቀው እንዲወጡ ከጠየቀ ከሁለት ቀን በኋላ ቅዳሜ ጠዋት አዲስ ውጊያ ተቀስቅሷል። በላሳኖድ የሚኖሩ ጎሳዎች በሞቃዲሾ የፌደራል መንግስት እንዲተዳደሩ ቢጠይቁም የሶማሊላንድ ግዛት ግን ከተማዋ በእርሷ ቁጥጥር ስር መሆኑን አሳውቃለች። አርብ ዕለት የሶማሊላንድ ኃይሎች በከተማዋ ላይ ባደረጉት የቦምብ ድብደባ በርካታ ሰዎች ተገድለዋል። ጥቃቱ የተፈጸመው የሶማሊላንድ ጦር ላሳኖድ ከተማን ለመቆጣጠር ጥቃት እንደሚሰነዝር ገልጾ ሰኞ ዕለት መግለጫ ካወጣ በኋላ መሆኑ ተገልጿል። ላለፉት 50 ቀናት የሶማሊላንድ ኃይሎች ከአካባቢው የሶማሊያ ሚሊሻ ጋር ባደረጉት ውጊያ ከ200 በላይ ሰዎች ሲገደሉ ከ600 በላይ የሚሆኑ ቆስለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በአፍሪካ ያደረጉት የአንድ ሳምንት ጉብኝት ማጠቃለያ የሆነውን ጉዟቸውን ለማድረግ ትላንት ዛምቢያ ገብተዋል። በዛምቢያ በነበራቸው ቆይታም በእዳ ማስተካከል ዙሪያ ከሀገሪቱ ፕሬዝዳንት ጋር የተወያዩ ሲሆን የአየር ንብረት ለውጥን ለመቋቋም ለመላመድና ለመግታት የሚውል ከ7 ቢሊዮን ዶላር በላይ የሚያወጣ ድጋፍ ለግሉ ዘርፍ እንደሚሰጡ ቃል ገብተዋል። አርብ ዕለት ከሃሪስ ጋር የተገናኙት የዛምቢያ ፕሬዝዳንት ሃካንዴ ቺሌማ ዩናይትድ ስቴትስ ሀገሪቱ ያለባትን የ15 ቢሊዮን ዶላር እዳ በመሰረዝ ወለዱን በመቀነስና የክፍያ ጊዜውን በማራዘም በመሳሰሉት እንድትረዳ ጠይቀዋል። ሃሪስ በበኩላቸው የጸረ ሙስና ጥረቶችን፣ የኢኮኖሚያዊና ዲሞክራሲያዊ ማሻሻያዎችን፣ ግብርናንና ሌሎችንም ዘርፎች የሚሸፍን ድጋፍ ለግሉና የመንግስት ዘርፎች ለማድረግ ቃል ገብተው በአብዛኛው ከቻይና የተገኘውን ብድርም ለማስተካከል የቀረበውን ጥሪ እንደሚደግፉ ገልጸዋል። ካማላ ሃሪስ የአፍሪካ ጉዟቸውን አጠናቀው ነገ እሁድ ወደ ዋሽንግተን እንደሚመለሱ ተገልጿል። ለረሃብ የተጋለጡ በሚሊየን የሚቆጠሩ ሰዎችን ለመመገብ በቢሊየን የሚቆጠር የገንዘብ ድጋፍ ማግኘት ካልተቻለ በሚቀጥሉት ከ12 እስከ 18 ወራት ውስጥ ዓለም የጅምላ ስደት መረጋጋት የጎደላቸው ሀገራትና በረሃብ የተጠቁ ህጻናትና አዋቂዎችን ማየት እንደሚጀምር የኖቤል ተሸላሚ የሆኑት የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ኃላፊ ዴቪድ ቤስሊ አርብ ዕለት አስጠንቅቀዋል። ባለፈው ዓመት ከዩናይትድ ስቴትስና ጀርመን የተገኘውን ተጨማሪ ድጋፍ ያደነቁት ቤስሊ ቻይና የባህረ ሰላጤው ሀገራት ቢሊዮነሮችና ሌሎች ሀገራትም ከምንጊዜውም በላይ አሁን ድጋፋቸውን እንዲያፋጥኑ ሲሉ ጠይቀዋል። ቤስሊ በአለም ትልቁ ሰብአዊ እርዳታ ሰጪ ተቋም የነበራቸውን ስልጣን በመጪው ሳምንት የደቡብ ካሮላይና አስተዳዳሪ ለነበሩት የዩናይትድ ስቴትስ አምባሳደር ሲንዲ ማኬን ከማስረከባቸው በፊት በሰጡት ቃለ ምልልስ የዓለም ምግብ ፕሮግራም በ49 ሀገራት ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸውን 350 ሚሊዮን ሰዎች ለመርዳት 23 ቢሊዮን ዶላር ላይገኝ ይችላል የሚለው ስጋት በከፍተኛ ሁኔታ እንዳስጨነቃቸው ገልጸዋል። የዓለም የምግብ ፕሮግራም ዋና ዳይሬክተሩ በተለይ ቅድማ ሊሰጣቸው የሚገባው ያሏቸውን በአፍሪካ የሳህል ክልል የሚገኙ ሀገራትና ምስራቅ ሶማሊያን፣ ሰሜናዊ ኬንያን፣ ደቡብ ሱዳንንና ኢትዮጵያን አጽንኦት ሰጥተው የተቀሰሱ ሲሆን የዓለም መሪዎች በተለይ ከፍተኛ ለመረጋጋት ሊያስተክሉ የሚችሉ የሰብአዊ እርዳታ ፍላጎቶች ላሉባቸው ሀገራት ቅድሚያ እንዲሰጡ ጠይቀዋል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማክሰኞ በይፋ ተይዘው ፍርድ ቤት ይቀርባሉ ተብሎ የሚጠበቅ ሲሆን በዋይት ሃውስ ስልጣን ላይ ተቀመጠ ሰው የወንጀል ክስ ሲመሰረትበት የመጀመሪያ ጊዜ ነው። በዩናይትድ ስቴትስ ታሪክ ውስጥ ታይቶ በማያውቅ ሁኔታ ኒውዮርክ የሚገኘው የዳኞች ስብስብ ትራምፕ እንደ አውሮፓውያን አቆጣጠር በ2016 በነበራቸው የምርጫ ዘመቻ ወቅት ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ነበራቸው የተባለው ግንኙነት ይፋ እንዳይወጣ ዝም ለማሰኘት ገንዘብ ከፍለዋል በሚል ክስ እንዲመሰረትባቸው ሐሙስ ዕለት ድምጽ ሰጥቷል። የማንሃታን ወረዳ አቃቤ ሕግ አልቪን ብራግ ቢሮ ባወጣው መግለጫ ጠቅላይ ፍርድ ቤቱ ትራምፕ ፍርድ ቤት እንዲቀርቡ ባዘዘው መሰረት በአቃቤ ሕጉ ቢሮ እንዲቀርቡ ለማስተባበር የትራምፕን ጠበቃ ማነጋገሩን ገልጿል። ትራምፕ እጃቸውን ለመስጠት ከሚኖሩበት የፍሎሪዳ ግዛት ወደ ኒውዮርክ መጓዝ ይኖርባቸዋል። ትራምፕ አርብ ዕለት በላኩት የምርጫ ማስኬጃ ገንዘብ ማሰባሰቢያ ኢሜል ላይ የመጣውን አልፈራም ያሉ ሲሆን ክሳቸውን የሚመለከቱት ዳኛ ይጠሉኛል፣ ባለፈው ዓመት ትራምፕ ተቋም ላይ በታክስ ማጭበርበር ክስ በተመሰረተበት ወቅት ጭካኔ በተሞላበት መንገድ ነው ያስተናገዱት ሲሉ የግላቸው በሆነው ትሩዝ ሶሻል ማህበራዊ ሚዲያ ላይ ገልጸዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። ዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 23 2015 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። የሚያስተክዝ ማለት እንቱን አደንዝዞ አደንዝዞ
የከርሞ በፍቅር ያዘነ በምን ይደሰታል? መልስ እንኳን ባይኖረው የከርሞ ሰው ያውቃል። ሰይፉ ይቀጥላል። መልስ እንኳን
ባሰጠኝ ከርሞ ሰይፉ አሁን አይቀጥልም። በሁለተኛው አጋማሽ በእንግዱ ወልዴ በተሰናደው የሙዚቃ ቃና ዝግጅት ተመልሶ ይመጣል። እንግዱ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋስ ሲሆኑ ፍቅርን የሚያደምቁ ቆየት ያሉ የሀገር ውስጥና የውጭ ዜማዎችን መራርጦ አብሮች ያነሻል። ተጠቁት። አሁን በቀዳሚነት ወደ ያዝነው የቅዳሜ ምሽት ዘገባችን እንላለን። የአዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ አዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ህገወጥ የተባሉ ቤቶችን የማፍረስና ነዋሪዎችን የማስነሳት ተግባር ተባብሶ ቀጥሏል ሲሉ ተጎጂዎች ገለጹ። አስተያየታቸውን በአሜሪካ ድምጽ የሰጡና ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ተናግረዋል። ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ብንደውልም ሊነሳልን አልቻለም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ህገወጥ ግንባታ ባከናወኑት ላይ ነው ማለታቸው ይታወሳል። እርምጃው ዓለም አቀፍ ሰብአዊ መብቶችን የጣሰ እንደሆነ በመተቸት ትላንት መግለጫ ያወጣው ሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅ የማስነሳት እርምጃ የተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። የኮሚሽኑ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረሚካኤል ለአሜሪካ ድምጽ በሰጡት አስተያየት እርምጃው የተወሰደ ያለው ኢትዮጵያ ያጸደቀቻቸውን ዓለም አቀፍ ህግ በተጻረረ መልኩ መሆኑን ተናግረዋል። ኬኔዲ አባተ ተዘራለው።
በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራርተዋል።
ወደ 4-5 ተፈሩስ ናቸው ሙሉ በሙሉ ያለቁት። የተወሰነ አንድ ሁለት ቀለም ይከብና ከዛ መቶ ፈርሱት። 13 በቀበሶስ ፈራስ መኪና ነው የሚመጡት። ታጅበው ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ህዝቡ ደግሞ ቆርቆሮ ለማዳን ከስከሽ ለመንቀል ይሞክራል። ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች። አሁንም ጭራሽ ኃይላቸውን ጨምሮ ተባብሶ ነው የቀጠለው ፈረሰው። ጭራሽ አሁንማ መስጊድ ሁሉ አፍርሰዋል። አሁን እዚህ ጣፎ ላይ ጣፎ ድሬ ጎራጎት የሚባል ሰፈር ላይ መስጊድ አፍርሰዋል።
መቼ ነው የፈረሰው እሱ?
አሁን ከአምስት ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም ሌላው ማህበረሰብ። በነገታው መጥቶ ደግሞ ፈረንሳይ ጀምሮ በቃ ጣራው ላይ ነው ስፍር የሚሉት። የአየር ካርታ እንኳን አየው ከሀያ ምናምን አመት በላይ የሆነ ቤት ነው እያፈረሱ ያሉት።
እሱም ቤት ፈርሷል?
ፈርሷል። ከፈረሰብህ በኋላ ጥቃት አለ። በተለያየ ማዋከቦች ስሮች ምናምን ምናምን ስላሉ ሰው ወደ እግሬ አውጪ ብሎ በቃ ወደ የሚያስጠጋ ቦታ ላይ ነው የሚጠለለው። ወደ ክልል የሚሄዳለ፣ ወደ አማራ ክልል የሚሄዳለ፣ ወደ አዲስ አበባ ዘመድ ያለ ወደ አዲስ አበባ የሚጠጋለ። 3-4 ትምህርት ቤቶች የግል ትምህርት ቤቶች አቁመዋል። ኦልሞስት የኑሮ ውድነት ችግር አለ። ይሄ ደግሞ ቤት ኪራይ በጭራሽ የለም። በኢንተርኔት ጆሮ ደግፍ ነው ተረሶ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ምንም አማራጭ የለውም። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው
ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጭ ደግሞ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም፣ አሁን 3 ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ አጥተናል ይላሉ።
ባላስተምነው ሰዓት ወይ አልሶ ብለው አልቀሩና አልነገሩና ወይ ቀለም አልቀቡ በድንገት መተው ቆርቆሮ ዘረፋ ነው ቆርቆሮ ወሰዱብን። ዝናብ ሰጡና ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላስተምነው ዝናቡ መጣ። እንዴት እንሂድ ወዴት እንሂድ? ወጥቶ በተኙበት እየተንከባለሉ ዝናቡ አደረግና መንግስትም የሰማነ ደይምን አልቻለም።
መች ነው የፈረሰባችሁ እናንተ ቤት?
ማክሰኞ ወጥቶ አሁን ማክሰኞ የ19 አንዳንድ አልፎ ያልፈረሱ ይታያሉ። የእርምጃ ነው የምናድረው። ድንገት ብሎ ይመጣሉ። በቃ ዛሬ አይመጡም ብለን ስናስብ ድንገት ይመጡና ልጆቹም አይናቸው እያየር እያሉ ቶሎ ላይ ሳንኳኩባቸው እንዳለ ገለውና ልጆቹንም ከአይምሮ ተበክሯል። ቆርቆሮ እንኳን እናድን ትራንስፖርት የለንም። ይህን እንኳን ሽጠን እንደ ትራንስፖርት እናድርግ ስንል መልስ ከሰጠነ ዱላ ነው፣ ለዱላ ነው የምንመጣው። ምንም መናገር አንችልም። ያው ዝም ብለና አፍርሆ ይዞ እስከሚሄዱ ዝም ብለን ማየት ነው። 3 ልጆች አሉኝ፣ 5 ነን። ያልፈረሱ የተቻሉ ሲሆን ነው የምናድረው። ቀን ግን አንዲጥርም እዛው ነው የምናድረው። መንግስት ከሰማና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳን ስንሄድ የት ስራ የለም ወዴት እንሄድ?
በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል ያሉን ደግሞ ሌላ አስተያየት ሰጭ ናቸው።
የተፈረሰው ማክሰኞ ነው። እኛ ወሩ ግን እዚህ ጋር ይመጣሉ፣ በዛይሩ እየተባለ ስንንከራተት ይኖር። 4 ልጆች አሉ። ትልቁ ልጅ አልማርም ብሎ ራሱ ወጥቼ ጣፋለሁ። 12ኛ ክፍል ተፈታኝ ነው። 2ኛው ልጅ 8ኛ ተፈታኝ ነው። ስነ ልቦናቸው ተሰርቆ በቃ የጓደኞቻቸው ቀድሞ ፈርሷል። ወደ ላይ ሰፈር ይባላል የነሱ ካፈረሰ ሁለት ወሩ ነው። ከዛ እነሱ ከትምህርት ቤት ሆኖ ሲመጡ ቤቱ ፈርሶ አገኙት። ልጆቹ አንገባን ብሎ ሲንተናቀሉ እነዛም ስላየ እነሱ ነበሆና ተሰራል።
የት አካባቢ ነው የእርሶ ቤት የነበረው?
ድሬዳ የሚባል ጣፎ። ከጣፎ 3.5 ኪሎ ሜትር ነው። ጋሪ ጠራ ከሚሉት ወደ ላይ።
የት ነበር የሚማሩት ልጆቹ?
አባዶ ይካባዶ። በእግር ያው ያንኩልተው ጉዞው ነበር።
መተዳደሪያችሁ ምንድነው? አሁን የት ነው የኖራችሁ ያዳችሁት?
ከሰራተኛ ላይ የቀን ስራ እየሰራው ነው የምኖረው። ወልበት ካለ ነው ዛሬስ ከተራይ ድረስ እየኖራለሁ እያስባለሁ። እኔ ወጥቼ ተከራይቻ ነው ያባቷለሁ። ግን ከኔ ባሶች ደግሞ አሉ እዛ እንደው ይኸው ሳምንት በላይ ነው ዝናብ ነው ባወቅቱ አሁን ዝናብ እየዘነበ ነው ያለው የሚሰቃይ ህብረተሰብ አለና።
ተጎጆች ላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድንልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ህገወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የህግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን በተመለከተ ከተናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ.ም ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ ማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካላት እንዲሁም በለገጣፎ ለገዳዲ በሰበታ አካባቢ ፉሪና ለቡ ተክለ ሃይማኖት በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል።
ቤቶቹ ምን አይነት ናቸው ተብለው ልየታ ሊደረግ ይገባ ነበር። ቀድሞ ነው ሁሉም ቤቶች ተመሳሳይ አይነት አይደሉም። አሁን የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። የተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ያለባቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ፣ ካርታና ፕላን ያላቸው፣ የአየር ካርታ ያላቸው። ከዛ ውጭ ደግሞ የገጠር ሲሆን አረንጓዴ ደብተር ያላቸው በስማቸው እየገበሩ ያሉበት። ከዛ በተጨማሪ ደግሞ ውሃ፣ መብራት፣ እነዚህ አገልግሎቶች ያሏቸውም አሉና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም በአንድ ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ፣ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ጥቅ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት።
እየፈረሱ ያሉ ቤቶች ህገወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ ማብራርተዋል።
ህገወጥም ተብለው እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም ኢኮኖሚያዊ፣ ማህበራዊና ባህላዊ መብት ቃል ኪዳን አንቀጽ 11 በግልጽ የሰፈረ መብት ነው። ከዛ በተጨማሪ ደግሞ ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር 7 በተለይ አስገድዶ ማንሳትን በተመለከተ በህግ የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ህገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለእነዚህ አካላት የማግኘት እድልን መንግስት መጀመሪያውን ማዘጋጀት አለበት ነው። ቤት አልባ በእነሱም በሚያደርግ መልኩ መሆን እንደሌለበት እንግዲህ ይደነግጋሉ። የተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ውሳኔዎችን ባገናዘበ መልኩ አይደለም።
በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችን ተናግረዋል።
ሰፋ ያሉ የሰብአዊ መብቶች ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት ውሳኔዎችን መሰረት አድርጎ የተከተለ አይደለም። ቤት አልባነትን በሚያስፋፋ መልኩ እንደውም ከዛ ውጭ በቀጥታ ደግሞ የታሰሩ አካላትም እንዳሉ ከዛም አልፎ የአካል ጉዳት አለፈ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው ቤቶች መፍረስ አለባቸው ቢባል እንኳ ተገቢው የህግ ስርዓት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም እና በዚህ መሰረት አሁን አጣጣኙ መካሳባችን ለየታው እስከሚደረግ አሁን እየተካሄደ ያለው ፈረሰው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንኮች ማሳሰብ ነው። ሁለተኛ ደግሞ እንደው የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ ለማድረግ እነሱም ካሳቦችን እንሰጣለን።
ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደርም ይሁን ከኦሮሚያ ክልልና ከፌደራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ እየተላለፈላችሁ ያለው የቅዳሜ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ መሰናዶ እንሰዳችሁ። የማሆይ ጽጌ ማርያም ገብሩ ስለተሰ የፒያኖዋ እመቤት በኢትዮጵያ ክላሲካል ሙዚቃ ዘርፍ ብቸኛዋ የሙዚቃ ቀማሪነትና ፒያኒስትነት እመሆይ ጽጌ ማርያም ገብሩ ወይም ከመንኩስናቸው በፊት ይጠሩበት በነበረው ስማቸው የውብዳር ገብሩ በ99 ዓመት እድሜያቸው ህይወታቸው ባለፈበት በኢየሩሳሌም ከተማ አርብ መጋቢት 22 ቀን 2015 ዓመተ ምህረት ፍርዓተ ቀብራቸው ተፈጽሟል። ዘመን ተሻጋሪ ስምና ስራ ኑረው ያለፉትን የእማሆይ ጽጌን አስተዋጽኦ ለመዘከር ሀብታሙ ስዩም ወጣት የሙዚቃ ባለሙያዎችን አነጋግሮ ዘገባ አሰናድቷል። የሙዚቃ ባለሙያዋ ፍሬህይወት ውድነ፣ የሙዚቃ መምህር አቀናባሪና ደራሲ ኢዩኤል መንግስቱ፣ እንዲሁም የሙዚቃ ባለሙያ ለሬዲዮና ለቴሌቪዥን የሙዚቃ ትርኢት አሰናጇ ቢሊን ዮሴፍ ሀሳባቸውን ያካፈሉን እንግዶች ናቸው። ወደ ዘገባው ልሰዳችሁ።
እስታቸው ፒያኖን ጓድ ይሉታል።
ፒያኖማ ያው ጓድ ሆነ። ከልጅነቴ ጀምሮ ጓድ። ከስምንት ዓመት ጀምሮ።
ከአፍላ እድሜያቸው ጀምሮ ወዳጅ ያደረጉት ፒያኖ የእሳቸው ጓድ ብቻ አይደለም። በዓመታት ውስጥ የብዙ ኢትዮጵያውያን የጥሞና የመልካም ትዝታ ምንጭ ጭምር እንጂ። ለሙዚቃ ባለሙያ ፍሬህይወት ውድነህና ለሙዚቃ መምህሩ አቀናባሪውና ደራሲው ኢዩኤል መንግስቱ ዘ ሆምለስ ወንደረር ቤት አልባው መንገደኛ ሲሉ እማሆይ የሰየሙት ስራ ልዩ ትርጉም አለው።
ተሰማ በጣም ነው እንዴት ይሄ ልገልጸው እንደምችል አላውቅም። ብቻ ለየት ያለ ነገር አለው ስሰማው ያንን ሙዚቃ። እርግጥ እኔ ብቻ አይደለሁም፣ ማንም ሰው ያ ሙዚቃ ይታወቃል። ሰው ውስጥ የቀረ ሙዚቃ ነው። ደጋግሜም ስለሰማው ስጥ ይሆናል፣ ግን ለየት ያለ ነገር የሚሰጠኝ እሱ ነው።
በሙዚቃ ምክንያታዊነት ወይም ስሰማው በመወደዴ ብቻ ሳይሆን በሙዚቃ ስንተነተነው እዛ ላይ የምንሰማቸው ብዙ ነገሮች ከርዕሱም ጋር በጣም ይጣጣማል እና በጣም ወደው ስራቸው እሱ ነው።
ለሌላኛዋ የሙዚቃ ባለሙያ ለራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጇ ብሌን ዮሴፍ ደግሞ ማዘርስ ላቭ የእናት ፍቅር ከልቧ የቀረ ስራ ነው።
ጥሞናና ማዘን ይለያያል አይደለ? እንደሱ ያለ ነገር ነው የሚሰማኝ። የሐዘኑ ሂሳድ የመሆን ሳይሆን የጥሞና የመረጋጋት ነገሮችን በማስተዋል የመመርመር አይነት ስሜት ይመጣብኛል። እና የእውነትም ደግሞ እንደሱ ታስቦ የተሰሩም ይመስለኛል። ደግሞ እንደ ሙዚቀኛ መለስ ብዬ ሳያት አርስቶቹ ጀምረ ስታይ ያጫወታቸውን እጃቸውን ቀበበል ስታይ የሚጠቀሙትን የቅኝት አይነቶች ስታይ ብዙ ነገሩ የጥሞና የሆነ እርጋታ በዛ ውስጥ ሆኖ የተሰራ ይመስለኛል። እና ይጋባብኛል ያ ስሜት።
በቅርብ ዘመዶቻቸው ቁጥራ ከ300 በላይ ረቂቅ ሙዚቃዎችን 100 ዓመት ሊያስቆጥር አንድ ዓመት በቀረው የህይወት ዘመናቸው ለአድማጮች ያቀረቡት ቀደም ብለን የሰማናቸውን የሙዚቃ ባለሙያዎች ጨምሮ በርካታ ኢትዮጵያውያንን ለነፍስ በቀረቡ ረቂቅ ሙዚቃዎቻቸው ሲያገለግሉ የባጁት ማሆይ ጽጌ ማርያም ገብሩ በሳምንቱ መጀመሪያ ከዚህ ዓለም በሞት ተለይተዋል። ለሙዚቃ ባለሙያ ራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጋጇ ብሌን ዮሴፍ ማሆይ ከህልፈታቸው በኋላም የታሪካቸው ወገግታ የማይደበዝዝ ይመስላል።
የሀገራችን ሙዚቃ ላይ እንግዲህ እንደ ምልክት የሚቀመጡ ሰዎች አሉ። እኛም ለዘመናዊ ሙዚቃ ካለን ታሪካችን አንጻር አሉ በጣም ጥቂት ሰዎች ሆነው ግን ምልክት ናቸው፣ የዘመን አሻራ ናቸው ምንላቸው አራያ ናቸው ምንላቸውና በዚህ በክላሲካል ወይ ኢንስትሩመንታል በሆነው የሙዚቃ አይነት በተለይ ደግሞ የፒያኖ ጨዋታን ስናስብ ከሴትነትም ጋር አያይዘለ ልታዩት ይችላል፣ ከሳያ ተጫዋችነትም ጋር ከብዙ ነገር ጋር እንደ ምልክት አሻራ የምናይባቸው ታላቅ ሙዚቀኛ ናቸው ማሆይ።
በ1916 ዓመተ ምህረት ከአባታቸው ከንቲባ ገብሩ ደስታ ከእናታቸው ወይዘሮ ካሳይ የለምቱ በአዲስ አበባ ከተማ የተወለዱት ማሆይ ጽጌ ማርያም ከመመንኮሳቸው በፊት የተጽዕኖ ስማቸው የውብዳር ገብሩ ነበር። በ6 ዓመታቸው ወደ ስዊዘርላንድ ተልከው ፒያኖና ቫዮሊን አጥንተዋል። በሕይወት ዘመናቸው በዓለማዊውና በመንፈሳዊው በሀገረኛውና በአውሮፓውያኑ የሙዚቃ ዘይቤ ውስጥ ለማለፍ እድል ያገኙት ማሆይ በሁለት ዓለማት ውስጥ ድልድይ በሆኑ ሥራዎቻቸው በኢትዮጵያ የረቂቅ ሙዚቃ ምዕራፍ ውስጥ ልዩ ቀለም ሆነዋል። በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የያሬድ ሙዚቃ ትምህርት ቤት መምህር የሙዚቃ አቀናባሪና ደራሲ ሆነው እዩል መንግስቱ የማሆይ ጽጌ ማርያምን የረቂቅ የሙዚቃ ዘርፍ አስተዋጽኦ እንዲያወሳል።
የረቂቅ ሙዚቃን ጥንዘ ሐሳብና ከሆነ በኢትዮጵያ ቀደም ባለው ጊዜ ሳቸው እዚህ በነበሩበት ጊዜ ብዙም የሚታወቅ ባልነበረበት ይህንን በማድረጋቸው ትልቅ ስፍራ አንዴ በግሌ የምሰጣቸው ነው። በተጨማሪም የኢትዮጵያ ሙዚቃ በተለይ ደግሞ ከአውሮፓ የሙዚቃ ዘውግ ሆነው ከረቂቅ ሙዚቃ ጋር በማዋሃድ የእኛን ኢትዮጵያን ቅኝት፣ የኢትዮጵያን የዜማ አካሄድ፣ የጌጣጌጦች ቅላጼዎች ተጠቅመው ከአውሮፓ ሙዚቃ ጋር ያዋሃዱበት መንገድ እሳቸውን ለየት እንዳደረጋቸው ይሰማኛል። በሙዚቃ ህይወታቸው ውስጥ በምልህ እኔ በጣም ትልቅ ትምህርት ነው የማየው ለብዙ ሙዚቀኞች፣ ለብዙ ሙዚቃ ማዕተኞች ሀቀኝነት ወይም ጄኒን የመሆን ጉዳይ። ሙዚቃዎቹ ዝም ብሎ ዜማና ምት ብቻ ሳይሆን ሀሳብ ወይም ኮንሴፕት የመያዝ ጉዳይ በአብዛኛው ያላቸው ናቸው። የእሳቸው ድርሰቶች ከህይወታቸው ከልምዳቸው የተለያየ ሀገርም ትራቭል ከማድረጋቸው ጋር ከእነዚ ሁሉ የተቀዳ በመሆኑ ድርሰታቸው በጣም ነው ይመስለኛል። በእርግጥ እሳቸው እንግዲህ የከንቲባ ገብሩ ልጅ ነበሩ፣ ብዙ አክሰስ ነበራቸው ወደ ስዊዘርላንድ ሄዶ መማር። እሱ ራሱን ችሎ የፈጠረላቸው እድል ያለ ቢሆንም ግን ሙዚቃ የሚባለው ነገር በዛ ጊዜ አስቸጋሪ ነው። የህይወት አካል አድርጎ ለመውሰድ ወይም እንደ ፕሮፌሽን ለመውሰድ እጅግ በጣም ፈታኝ ነበር። እሳቸውንም እንደፈተናቸው ከታሪክ ማስረጃዎቻቸው እናያለን። እና ተጨማሪው ነገር እዛው በዛ ዘመን ስራዎቻቸውን በሸክላ አስቀርጸዋል። ባለስተሳት ጀርመን የተቀረጸው ስራቸው በኋላ እንደገና ፍራንሲስ ፋልሴቶ አሳትሞ ከልስሱ ካሳተመላቸው በኋላ ሙዚቃቸው ዓለም ላይ ተደራሽ በመሆኑ ለተለያዩ የሙዚቃ ተመራማሪዎች ለጥናት ለምርምር ትኩረትን አግኝቷል። ይህም በመሆኑ ለእኛም ሀገር የረቂቅ ሙዚቃ ያበረከቱት ስራ ቀላል አይደለም።
ኢየሩሳሌም ጀሩሳሌም
ታዳጊነት ዘመናቸው እስርን ከሀገርና ከወገን መራቅን የመሰሉ አስከፊ የህይወት ገጠመኞችን የተጋፈጡት ማሆይ ጽጌ ማርያም ብዙም ባልተስፋፋው የኢትዮጵያ የረቂቅ ሙዚቃ ዘርፍ ውስጥ ለብዙ ዓመታት ጎልተው የታዩ እንስት ከያኒ ነበሩ። ከዘርፉ ፈታኝነት አንጻር ማሆይ ደምቀው መውጣታቸው የጥንካሬና የጽናት ማሳያ ስለመሆኑ የሙዚቃ ባለሙያዋ የራዲዮና ቴሌቪዥን የሙዚቃ ትርኢት አስተናጋጇ ብሌን ዮሴፍ ትናገራለች።
የሙዚቃ መሳሪያ በጣም ብዙ ትጋትና ጥረትን የሚፈልግ ለትግስ ለጥሞና ለብዙ ነገር ምሳሌ መሆን የሚችል ነው ሙዚቃ መሳሪያ መጫወት በራሱ። ከዛ ደግሞ ወደ ፒያኖ ስትመጣ ደግሞ ፒያኖ ብዙ ጥሞና፣ ብዙ መመሰጥን፣ ብዙ ሰዓታትን አንድ ነገር ላይ ኮሚትድ ሆኖ መቀመጥን ሁሉ ይጠይቃልና ከሙዚቃ ጨዋታው ባለፈ እንደ ህይወትም መንገድ አንድ ነገር ላይ የመትጋትን ከዛ በኋላ ያለው ውጤትን እርካታን ሁሉ ነው የምታየው። እኔ በሳቸው እንደው ቦታ መሆን ምን ያህል እርካታ እንዳለው ይስማሃል ራሱ። በተለይ እንደ ሙዚቀኛ ደግሞ ስታይ እንደው ደስታ ብቻ ፈንጠዝያ ይመስላል እንጂ ሙዚቀኝነት በተለይ የሙዚቃዎች ያሬድ ዜማ ከኦርቶዶክስም ቤተክርስቲያን የተገኙ ኢትዮጵያዊነትን የሚገልጹ ብዙ ስሜቶች የተዋሃዱበትን ነገር ነው የሚያስደም። ረጅም ሰዓት ፒያኖ ላይ ተቀምጦ ያን የመሰለ ስሜት ማምጣት ለሙዚቀኛውም ሌላ የትጋት ምሳሌ ናቸው። ከሙዚቀኛው ውጪ ላለ ሰውም ደግሞ ምን ያህል በትዕግስትና በጥሞና አንድ ነገር አቺቭ ማድረግ የሚያስችል አይነት አርአያን የምታይባቸው ሰው ናቸው።
ፍሬህይወት ውድነህ በሀገር ውስጥና ውጭ ሀገራት መድረኮች ላይ በመሳሪያ የተቀነባበሩ ሙዚቃዎች ከዋኝና የረቂቅ ሙዚቃዎች ተጫዋች ናት። የሙዚቃ መምህርትም ናት።
የማሆይ ገማርያም ገብሩን ሙዚቃ ስሰማው በፊት የሳቸው እንደሆነም ሳላቅ ለሬዲዮ ስሰማው ራሱ አንድ ሙዚቃ በደንብ የሚታወቃል ለማንም ኢትዮጵያዊ ለኢትዮጵያ ነው ሲባል ራሱ እሱን ለይቶ ያቀዋልና እሱን ሙዚቃ በፊትም ስሰማው በጣም ልዩ ስሜት ነበር የሚሰማኝ። ከዛ በኋላ ነው ማሆናቸው ብሎና ያ ሙዚቃ የሳቸው እንደሆነ ያወቁት። ያው መሰማው ነገር የውስጥህን ነገር ነው የሚናገረው የነጥ የጥያቄና የመልስ ነገር ነው በአብዛኛው የሳቸው ሙዚቃ።
የማሆይ ጽጌ ማርያም አበርክቶት በቅጡ አለመወሳቱን የምትናገረው ፍሬህይወት ስራቸው ለቀጣይ ትውልድ የረቂቅ ሙዚቃ ባለሙያዎች ይሻገር ዘንድ ይደረግ ይገባል ያለችው ነገር ታናለች።
ምለው ነገር አለ ማለት ስለ የሳቸው ሙዚቃ ሰው እንዲሰማው ብዙውን ሙዚቃ በስኮር ተጽፎ ማንኛውም ሙዚቃ የሚጫወት ሰው አንብቦ እንዲጫወተው ቢደረግ ጥሩ ነው። በኖት ተጽፎ አለ አሁንም ግን በብዛት አይደለም። በተለይ ለኢትዮጵያ ላሉ ሰዎች ትንሽ ሊቸገር ይችላል ያ ነገር እንደልብ እንዲያገኙት ቢደረግ። ምክንያቱም ያን ያለፍንበት ጊዜ ነው ያንን ነገር ማግኘት ፈልግና ጓጓ ነበር ማለት ፈልጋለሁ። ሴቶችም ተበረታተው በአላማቸው ጽንተው ያሰቡበት ደረጃ እስኪደርሱ ድረስ የሚያጋጥማቸውን ችግር ሁሉ ተጋፍጠው እንዲወጡ ነው መስራቸው።
በኢትዮጵያ ረቂቅ የሙዚቃ ዘርፍ ውስጥ መበይት ሆነ የሰነበቱት ማሆይ ጽጌ ማርያም ገብሩ ካረፉ በኋላ ከሳቸው በኋላስ በዘርፉ ውስጥ አደራ ተቀባይ እንዴት ሊፈጠር ይችላል ብሎ ማሰብ አይቀሬ ሆኗል። መምህር የሙዚቃ አቀናባሪና ደራሲው እዩል መንግስቱ እሳቸውን የመሰሉ ያለመበራከታቸውን ምክንያት እንዲያወሳል።
ባለመብዛታቸው ባለመብረከታቸው የተለያዩ ምክንያቶችን ጠቅሰን መፍትሄውን መጠቆም ይቻላል። ለምሳሌ የኢትዮጵያ የሙዚቃ ኢንዱስትሪ በራሱ ለእንዲህ አይነት የሙዚቃ ዘርፎች የተመቸ አይደለም። እንደ አይነት የሙዚቃ ዘርፎችን ለማስተናገድ ያለው መድረክ በጣም ጠባብ ነው። በአብዛኛው እንደምታውቀው ደግሞ ለፖፑላር ሙዚቃ ወይም ለፖፕ ሙዚክ እና በባንድ ለተሰሩ ሙዚቃዎች ነው ክፍተት ያለው ወይም ቦታ ያለው። በተጨማሪም ዘጉ በርካታ አድማጭ ወይም ተከታይ የለውም። ሙያው ራሱ ደግሞ እንደምትረዳው ረቂቅ በመሆኑ እሱን ማስተር ለማድረግ ወይም ያን የሙዚቃ ሙያ ለመካን በራሱ ረጅም ጊዜ ጥልቅ ትምህርት ተሰጥቶና ትግስት የሚፈልግ ነው። ጸርሻው አንድ ምክንያት ይሄን ማነሳው ምንድነው በገናኛ ብዙሃን ምስል የፈጠራ የረቂቅ ስራዎችን ልክ እንደ ሌላው በጥቀት አላችሁም ይጻላችሁም። ምክንያቱ ደግሞ ምንድነው እነዚህ የወርቆ ፋርት የጥበብ ስራዎች ሽፋን በሚሰጡበት ጊዜ አብዛኛው እንደ ማጀቢያ ሙዚቃ ወይም ባክግራውንድ ሙዚክ ታዋቂ ሲኖት እንደ ለሐዘን ማድመቂያ ወይም ባክግራውንድ ለማድረግ በፕሮግራሞች ማልከፍተት ሲኖር የረጅም ክፍተት ወይም አጭር ክፍተት ዝም ብሎ በቃ እንደማማ አድርጎ ነው የሚጠቀሙት የክላሲካል ሙዚቃን ወይም የረቂቅ ሙዚቃን። ሙዚቃው ግን ከዛ በላይ ነው። የእሳቸውን ስራዎች ማየት ይቻላል እና ድምፁ ብቻ ሳይሆን ከድምፁ በጀርባ እሳቸው ሊያስተላልፉት የፈለጉት መልእክት ምንድን ነው? ሆምለስ ወንደረር ስንል ምንድን ነው እየተናገሩ ያላት? ሶንግ ኦፍ ዘ ሲ የሚል ቅንብር አላቸው። ምንድን ነው እዛ ውስጥ ያለው ሀሳብ? ገስቶርም፣ ጀሩሳሌም ብዙ ቅንብሮች እንዳልኩ አላቸው። እነዚህ ሁሉ ያላቸው ሀሳብ ምንድን ነው የሚለው ተረድቶ የሚያጣጥምም ኦዲየንስ ወይም አድማጭ ይህንንም ደግሞ የሚያቀርብ የመገናኛ ብዙሃን ባለሙያ አረዳድ ላይ ጥረት ስላለ እነዚህ ምክንያቶች ሙያው የበለጠ እንዳይገፋ እንቅፋት ሆኗል። እና እነዚህ እንግዲህ በጋራ በተለያዩ ራሱ የሙዚቃ ባለሙያ በዚህ ዘርፍ ያሉ ሙዚቃ ባለሙያዎች የሙዚቃ ትምህርት ቤትም እንደ ባህልም ደግሞ የባህል ተቋሞች በአጠቃላይ ከዛ ደግሞ ግለሰቦች እያንዳንዱ እዚህ ሙዚቃ ሙያ ውስጥ ያሉ ግለሰቦች ጥረት ያደርጉ የበለጠ ይሻሻላል። እንደ እሳቸው አይነት ሙያተኞችን ብዙ መፍራት ይቻል ያስባለሁ።
ከዘጠኝ ዓመታት በፊት የፒያኖዋን መቤት የሚዘክር በመግቢያችን ላይ የቀነጨብነውን ዘጋቢ ፊልም ዝግጅት ጨምሮ ሥራዎቻቸውን ወደ ቀጣይ ትውልድ እንዲተላለፍ ለማገዝ ያለመ ፋውንዴሽን ተቋቁሟል። ፋውንዴሽኑ በተለይ በረቂቅ ሙዚቃ ዘርፍ ውስጥ ተምሳሌትና ማጣቀሻ ለሚሹ ወጣቶች ፋይዳ ያላቸው ሥራዎችን ለመስራት ተሰናድቷል። በለፈታቸው ማግስት ያነጋገርናቸው የፋውንዴሽኑ አጋር መስራች የማሆይ የህት ልጅ ሃና ከበደ ቀጣዩን ብለውን ነበር።
ዶክመንተሪ ፊልም እየሰራን ነው። እንደውም አሁን በ2021 የመጨረሻውን ቅርጽ ወስደናል ከሳቸው ጋር ማለት ነው። ያ አለ ወደፊት ብዙ ቀድ አለ እግዚአብሔር ፈቃዱ ይሁንና የህይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሁፍ አለ ያም ይታተማል። ስለዚህ የሳቸው ሌጋሲ እንዲቀጥል ብዙ ስራ አለ ብዙ ቀድ አለ።
በአንድ አመታቸው ከአለማዊ አኗኗር በመለየት ከመነኑ በኋላ ሰጧቸውን ለበርካቶች የጥልቅ ጥሞናና የደግነት ምንጭ ያደረጉት እማሆይ ጽጌ ማርያም በመጨረሻው የእድሜያቸው ምዕራፍ ላይ ሆነውም ለቀጣዩ ትውልድ ደግነትን ትተዋል።
በሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ አመት ደግሞ ብዙ ልጆች ስኮላርሺፕ እንዲያገኙ አድርጓል። ይሄም የሚቀጥል እርዳታውና ይሄ ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት። ከዛ በተረፈ ፒያኖአቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖ በላይ ገንዘቡ ስለሚሆን ገንዘቡ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናረጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናረጋለን። ተጠየቁት መሰረት እሳቸው ባዘዙን መሰረት እንዲህ እናረጋለን ማለት ነው።
ባሳለፍነው እሁድ 40 አመታትን ለተጠጋ ጊዜ በኖሩባት እስራኤል ኢየሩሳሌም ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ሥርዓተ ቀብራቸውም በዚያው ተፈጽሟል። ሞት የሕይወት ዘመን መቋጫ ነው። የመልካም ስም ማክተሚያ እንደማይሆን ግን በህልፈታቸው ማግስት በተለያዩ ማህበራዊ አውታሮች የሚዘክሯቸውን የአዲሱ ትውልድ ተጋሪዎች ባለሙያዎች ምስክር የሚሆኑ ይመስላል። በአሜሪካ ድምፅ ሀብታሙ ስዩም።
እንግዶቹን እናመሰግናለን። አድማጮች፣ በእማሆይ ጽጌ ማርያም ገብሩ ስራና ህይወት ላይ ያስተናዳነው ዘገባ ላበቃም። ሳምንት የወብዳር ገብሩ እንዴት ወደ መንኩስና እንደገቡ፣ የአውሮፓው የትምህርት ህይወታቸውና በስደት ያሳለፉት መዋዕለ ህይወት ምን እንደሚመስል የሚዳስስ ቅንብር ይዘን እንመለሳለን። አድማጮች፣ አሁን ወደ ሁለተኛው አጋማሽ ዝግጅታችን ተሻገር። ቀጣዩ መሰናዶና ቀሪው ክፍለ ጊዜ የሚይዘው የሙዚቃ ቃና ነው። እንግዲህ ወልዴ በዛሬ የሙዚቃ ቃና ዝግጅቱ የፍቅር እስትንፋስ የሆኑ ፍቅርን የሚያደምቁ ቆየት ያሉ የአገር ውስጥና የውጭ ዜማዎችን መራርጦ አብሯቸው ያመሻል። እኔ ለስንብቱ መለሳለሁ። አሁን ግን ለእንግዱ የአየር ሰዓቱን ለቃለሁ።
ቅዳሜ መጋቢት 23 2015 በአገር ውስጥና በውጭ ሙዚቃዎች ዘና የምንልበት የቅዳሜ ምሽት የሙዚቃ ቃና የአየር ሰዓቱን ተረክቧል። ጤናስ ሊንክ ብራትና ክብራን እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ ጋብዛለሁ። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው አስተናጋጃችሁ እንግዶ ለኔ። በቅድሚያ እስኪ ቀደም ካሉት ግሩም ዜማዎች አንዱን ልጋብዛችሁ አድማጮች። የከርሞ ሰው በሰይፎ ዮሐንስ።
በፍቅር ያዘነ በምን ይደሰታል ይደሰታሉ? መልስ እንኳን በሰጠኝ የከርሞ ሰው ያውቃል ያውቃሉ። የሚያስተክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ
በፍቅር ያዘነ በምን ይደሰታል መልስ እንኳን ባይኖረው የከርሞ ሰው ያውቃል ሰይፉ ይከተላል
መልስ እንኳን በሰጠኝ የከርሞ ሰው ያውቃል ያውቃል የሚያስተክዝ ማደር ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ
ሰይፉ ዮሐንስ የከርሞ ሰው ይያለ ተጫውተውን ነበር የሰማነው አድማጮች ሙላቱ አስተጣቄ በመሳሪያ ብቻ ያቀናበረው የከርሞ ሰው ሌላው ድንቅ የሙዚቃ ስራ ነው ሰይፉ ዮሐንስን ካነሳን እህቱን ራሄል ዮሐንስን ማንሳት ግድ ይላል ታዲያ ከዛው ቤተሰብ ሳንወጣ የራሄልን አራዳ ብናደምጥስ
I'm not afraid of the dark.
መቼም ለአራዳ ልጆች ብዙ ዘፍኗል። የራይል ዮሐንስን አራዳ ነበር ያደመጥነው። ራይል አሁን በሃይማኖታዊ ስራዎች ላይ እንዳተኮረች ይታወቃል። መልካሙን ሁሉ እንመኝላታለን። ራይል ከሻምበል በላይነህና ከተሸማሰግድ ጋርም ግሩም ስራዎችን ሰርታለች። ከሻምበልና ከተሸመ ጋር የተጫወታቻቸውን ዜማዎች በሪጋል ዜን ሰማለን። ያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቀዳሚ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዜማዎች እዚህ እስከ ምሽቱ 4 ሰዓት የምቆየው አስተናጋጃችሁ እንግዶሌ ነኝ። ወደ ካናዳ እንዘልቃለን አድማጮች። በዛም የጃዝ ሙዚቃ ተጫዋቹን ማይክል ቡብሌን እናገኛለን። Crazy Love በተሰኘው አልበሙ ከሰራቸው ሙዚቃዎች አንዱ Haven't Met You Yet ይገኝበታል። ማይክል ቡብሌ በእንደረፈን አቆጣጠር 2009 ከ14 ዓመታት በፊት ያቀነቀነው ይህ ዘፈን በወቅቱ እጮኛው ለነበረችውና አሁን የአራት ልጆች አባት እንደሆነ ላበቃችው አርጀንቲናዊ ተዋናይ ሉዊሳና ሉፕላቶ እንደጻፈው ከተለያዩ መገናኛ ብዙሃን ጋር ባደረገው ቃለ ምልልስ ላይ ገልጿል። Haven't Met You Yet
times I stop keeping track. Talk myself in, I talk myself out. I get all worked up, then I let myself down. I tried so very hard not to lose it. I came up with a million excuses. I thought of every possibility. I'll never give up. I give it half time and the other half luck. Wherever you are, whenever it's right, you'll come out of nowhere and into my life. And I know that we can be so amazing. And baby, your love is gonna change me. And now I can't see every possibility.
ግጥሙን የጻፍኩት ትውቃችን ገና ወዴት እንደሚያመራ አርግጠኞች ስላል ነበር ነው። እርሷ እንግሊዘኛ መናገር አትችልም ነበር። በተጨማሪም ልክ እንደኔ ከቀድሞ ፍቅረኛዋ ጋር መለያየቷ ነበር ብሏል ማይክል ቡብሌ በኤጅ ለተሰኘው የአውስትራሊያ ጋዜጣና ፒፕል ለተሰኘው መጽሔት በሰጠው ቃለ ምልልስ። ከካናዳዊው ማይክል ቡብሌ የፍቅር ዘፈን ወደ ኢትዮጵያዊ የፍቅር ዜማ ስንሻገር በፍቅር የተነሳ ስንት ጉዳይ ይሆን የሚለን ተወዳጁ ጸሐየ ዮሐንስ ነው።
Bye.
ዮሐንስ እናመሰግናለን። ያደምጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። ለምሽቱ የመረጥኳቸውን ምርጥ ዘማዎች ይዤ እስከ ምሽቱ 4 ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር 202-251-3505 ደግሞ አለው በቁጥር 202-351-3505 በዋትስአፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ horn@voanews.com horn@voanews.com በሚለው የኢሜል አድራሻችን ብትልኩልን ደርሰናል። ሲንግል ሌዲስ ወይም ፑተሪንግ ኦን ኢት በሚል የሚታወቀውን ዘፈኗን የምንሰማው ቀጣዩ አቀንቃኝ ቢዮንሴ ነች። ወደህን ከነበር ቀለበት ልታጠልቅልኝ ይገባ ነበር አሁን ከሌላ ጋር በመሆኔ አትበሳጭ ያለች ይመስላል ቢዮንሴ። ወንዶቹ በሰዓቱ ማድረግ ያለባቸውን እንዲያደርጉ እየመከረችም ይመስላል። ከቢዮንሴ ወደኛው አኮኩስብ ስገን መጣለን። እርሷ ደግሞ ፍቅር በርቶባታል። ፍቅር በረታብኝ ይከተላል። ከመጀመሪያቸው የመጀመሪያ አመታት ጸግሯን በዛጎላ ግጣ በቴሌቪዥን መስኮት ብቅ ያለችውን ተወዳጇን ኩኩ ሰብስቤን ነው ያለመጥን ያለነው። በወቅቱ ተመረጣች ጸግሩ አሰራር እንዲሆን አድርጋለች። የዛሬ ምሽት የሙዚቃ ቃና ምርጫዎችን እንደወደዳችኋቸው ተስፋ አድርጋለሁ። አድማጮች በዚሁ በኩኩ ዜማ ልሰናበታችሁ። ሳምንት ከሌሎች ምርጥ ዜማዎች ጋር እንገናኛለን። የሳምንት ሰው ይበለን። ሰላም።
እንግዱ ወልደን ለዝግጅቱና መሰግናለን። ሆነተም የፍቅር ስንፋስ ሆኖ ዘማችን ነበር የጋበዘን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቀዳሜ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።